መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ሰኞ ጥቅምት 26 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 26 ቀን 1434 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከዚያም በማከታተል ከዚህ ቀደም በፍኖተ ዲሞክራሲ ቀርበው የነበሩ ሐተታዎችን እናሰማለን። በመጨረሻም ህዝባዊ ትግልና ሽግግርን አስመልክቶ በመጋቢት ወር 2010 ዓመተ ምህረት ወጥቶ የነበረውን የዲሞክራሲ አተማሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። እሁድ ጥቅምት 25 ቀን ከስፍራው በደረሰን መረጃ መሰረት በአዴትና በጅጋ በኩል ቋሪትን ለመያዝ የገባው ያገዛዙ ጦር ከፋኖና ከህዝቡ ጋር እየተዋጋ ነው። በውጊያው ፋኖና ህዝቡ የበላይነትን ይዘዋል። ደብረ ማርቆስ ዙሪያ ያሉ መንገዶች ተዘግተዋል። ከጅጋ ወደ ፍኖተ ሰላም የሚወስደው መንገድ ተዘግቷል። ለማስከፈት የሄደ የአድማ በታኝ ኃይል ከፍተኛ ኪሳራ ደርሶበት ተበትኗል። ቡሬን ፋኖ ተቆጣጥሮታል። ከወለጋ ያለ የፋኖ ኃይል ወደ ጎጃም እየገባ ነው የሚል መረጃም አለ። ወደ ደጋዳሞት በደንበጫ በኩል የገባው ያገዛዙ ጦር ሰነቦ ተክለ ሃይማኖት ላይ ከፋኖና ከህዝቡ ጋር እየተዋጋና ከፍተኛ ኪሳራ እየደረሰበት ነው። በባህር ዳር ዙሪያ ያሉ ቦታዎች ፋኖ ተቆጣጥሯቸዋል።
የአማራ ህዝባዊ ኃይል ፋኖ በተቆጣጠረባቸው ከተሞችና አካባቢዎች ሁሉ የከበሩ የሚገባቸው ተቋማትና መመሪያዎች ይፋ ተደረጉ። የአሻራ ንብረት ሸባራ መርቴን እንኳን ቢሆን ተንከራትቆ የተከለከለ ነው። ያደረዙ ኃይሎች ለዚህ ተግባር ያዘጋጃቸውን ዘራፎች ላይ ተከታትለን እርምጃ እንወስዳለን። ከህግና ህጋዊ ስርዓቶች ማንም ላይ ቢሆን የኃይል እርምጃ መውሰድ አጥብቆ የተከለከለ ነው። የአገልግሎት መስጫ ተቋማት ፋብሪካዎችን ሌሎች መሰረተ ልማቶችን መጠበቅ ቅድሚያ የሚሰጠው ግዴታ ነው። አስገዳጅ ሁኔታዎች ካልተፈጠሩ በስተቀር ያገዛዙን እና የህዝብ ተቋማትን ንብረቶቻቸው በመሆናቸው ሊጠብቁ ይገባል። ምርኮኞችን ዓለም አቀፍ በሚዋግዘው መሰረት መያዝና መንከባከብ፣ ቁስለኞችንም ተገቢውን ህክምና እንዲያገኙ ማድረግ ግዴታም ነው። የሚመለከታቸው የጤና ባለሙያዎችንም በዚሁ መልክ እንድታግዙልን ጥሪ እናስተላልፋለን ብለዋል። ህዝባችን በተቆጣጠረባቸው አካባቢዎች ከዚህ አካባቢ የሀገር ሽማግሌዎችና ህዝቡ አደረጃጀቶች በመቀናጀት የህብረተሰቡን ሰላምና ደህንነት ማስጠበቅ አለባቸው። ህዝቡ ኃይሉ ሃይማኖታዊና ባህላዊ ተቋማትን ነቅፈው ሊጠብቅ እየጠበቀም ይገኛል። ማንኛውም ታጠቀው የሚንቀሳቀሱ ኃይሎች የአካባቢ ፖሊስና ሚሊሻን ጨምሮ ከህዝቡ ኃይሉ ጋር ተቀላቅሎ ታሪካዊ ሚናውን እንዲወጣ ማድረግ ካልሆነ ደግሞ ይህንን ትጥቅ ተቀብሎ ለህዝቡ በመስጠት ፊት ለፊት በመፋለም ጸረ ህዝቦችን ማስወገድ ይገባናል ብለዋል። ከዚህ በኋላ ከጥናት ጋር ያበረ የትውልዱ የቅጣት ዱላ የሚያርፍበት ይሆናልና ጥንቃቄ እንዲደረግ ህዝቡ ኃይሉ አሳስቧል። በምርኮ የሚገኙ ንብረቶችን በስርዓት ተመዝግበው ለህዝቡ ኃይሉ ጥቅም መዋል ይኖርባቸዋል። ልዩ ልዩ አማራዊ አደረጃጀቶች ወደ አንድ መጥተው ወቅቱን የሚመስል ማዕቀፍ በመውሰድ ይህንን ምዕራፍ እንሻገር ሲል የአማራ ህዝባዊ ኃይል ፋኖ ጥሪ አቅርቧል። የኦዴድ አገዛዝ በአማራ ላይ ወረራ መፈጸሙን አስተናግዶ ቀጥሏል። ዳታና ዋይፋይ በማስፋት ንጹሃንን በጅምላ እየተፈጨፈ ነው። ትናንት ጎንደር ማረሚያ ቤት ብቻ ከአስር በላይ ሰዎች ተገድለዋል። ልክ እንደ ከሽብር ዘመን ሰዎች አውራ ጎዳና ላይ ተገድለው እየተጣሩ ይገኛሉ። በጥቅሉ አማራ አፈና ተፈጽሞበታል። የዘር ማጥፋትና የጦር ወንጀል እየተፈጸመበት ነው። የጦር ከባለበት አካባቢ የምትኖሩ ኢትዮጵያውያን፣ በውጭም የምትኖሩና በመላው ዓለም የምትገኙ የአማራ ማህበራት፣ የሲቪክ ተቋማት፣ የአማራ ህዝብ ጉዳይ ያገባናል የምትሉ በሙሉ ሰብአዊ መብት ተቋማት ለዲፕሎማቲኩ ማህበረሰብ እንዲሁም ሚዲያዎች በማሳወቅ ጫና በማድረግ እንድታግዙን ጥሪና ቀርቧል። መሬት ላይ ያለው ወታደራዊ ጀብዱ በፖለቲካ ሰብስ መታገል ስለን የሚኖርበት በጋራ ተሰባስባችሁ የምትመክሩበት ጊዜውም አሁን ነው ተብሏል። ከአስቸኳይ ስብሰባ ተጠርቶ በውጭም ዓለም የጋራ ደጋፊ ኃይል መቋቋም አለበት። በአሁኑ ሰዓት ጎጃም ጎንደር የወሎና የሸዋ ፋኖ ታላቅ ተጋድሎ እየፈጸመ ነው። እንደ አርመኖች ያለ ፍትህ ያለመድረስ፣ እንደ ኩርዶች ተረስት ነው ላለመኖር የመጨረሻውን መስዋዕትነት መከፈል ይገባል ሲሉም ፋኖች አሳስበዋል። ከኦህዴድ ብልጽግና ክበብ ነጻ የወጣናቸውን አካባቢዎችም የአማራ ፋኖ የራሱን ኮማንድ ፖስት አቋቁሞ ሰርታ እያስከበረ ይገኛል። የግለሰብ ይሁን የህዝብ መገልገያ ተቋማት ጥበቃ እየተደረገላቸው ሲሆን እስካሁን የመረት የሰባሪያ ታህል ንብረት አልተሰረዘም። ይህ ጥብቅ ስነ ምግባር ለትግሉ ወደፊትም ገስገስ ትልቅ ኃይል ነው። ፋኖነት ህዝባዊነት ማለት በተግባርም የሆነው ስለሆነም ሁሉም የሚችለውን አስፈላጊም ድጋፍ እንዲያደርግና የመከራችንን ጊዜ ለማሳጠር መረባረብ ይኖርብናልም ብለዋል። የአስራ ሁለተኛ ክፍል ተማሪ በአገዛዝ ዘመን ወደ ዩኒቨርሲቲ ለማለፍ ጫካ መግባት አለበት ሲሉ ምሁራን ጠቆሙ። በትግራይ አብዛኛውን ከፍተኛ ውጤት ያመጡት ታጣቂዎች እንደሆኑም ታውቋል። በሕክምና ላይ ያሉትማ አስቸጋሪ ላይ ናቸው። የሞቱትም ይኖርበታል። ችግር የላቸውም። ጸረዝቦቹ መላ ኢትዮጵያን ህዝብ ምሁራንን ለማዳከም ሲሉ ሙሉ በሙሉ በሚባል ደረጃ ወደ ዩኒቨርሲቲ ተማሪዎቹ እንዳይገቡ አድርገዋል። ታጣቂዎችና ቁስለኞች ከፍ የውጤት አመጡ ብላችሁ ፎቶቸውን አስለጥፉ እየተባለ ሲሆን በትግረኛ ማስጠንቀቂያም ሁሉ ተጽፏል። ትግራይ ክልል በህይወት የሌለ ሳይቀር ውጤቱ በከፍተኛ ሁኔታ ተመዝግቦ በተጨበረበረ መልኩና እጅግ በሙስናና በግፍ በደሌብነት ተጋላጭ በሆነ መንገድ ውጤቱ እንደተጻፈ ለበርካታ የኢትዮጵያ ተማሪዎችም ጥያቄ እንደፈጠረባቸውም ገልጸዋል። ምግብ አልቀረብን ብለው ሰልፍ የከረሙት ልጆችም አሁንም ውጤታቸው ተጠናክሮ ለምንመጣ በበርካታ ፈተና እና ችግር ውስጥ ሆነው ሲያነቡ የኖሩ ያ በተለየ አማራ ምሁራን ግን ውጤታቸው ሙሉ በሙሉ ውድቅ ተደርጎባቸዋል። ስለዚህ አሁን ያለው ያገዛዙ የትምህርት ሚኒስትር ተብዬ መላው ኢትዮጵያን ህዝብ ምሁራን አይወክልም፣ አናምንበትም፣ ውጤት አንቀበልም ሲሉም የአማራ ብሎም የኢትዮጵያ ተማሪዎች መማከር መግለጫ ሰጥተዋል። የቤት ኪራይ ንብረት አሁንም ከኑሮ ውድነቱ ጋር ተያይዞ እጅግ አሳሳቢ በመሆኑ በርካታ የኢትዮጵያ ህዝብ ስሬታ ውስጥ ካስገባ አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች የቤት ኪራይ እየናረ በተለይም መካከለኛና ዝቅተኛ ገቢ ያላቸው ወገኖች የኑሮ ውድነቱ ተጨምሮ መክፈል በማይቻልበት ደረጃ መድረሳቸውን ጠቁመዋል። የአዲስ አበባ መስተዳደር በየጊዜው የአከራዮች የቤት ኪራይና አከራይ እንዳይጨምሩ ተከራይን እንዳያስወጡ በመመሪያ ቢወጣም ተግባራዊነቱ ግን እምብዛም እንደሆነ ተከራዮች በምሬት ይገልጻሉ። መሪውም ሌባ ነው፣ አከራዩም የአንድን አካባቢ ብቻ የሚጠቁም አንድ የብሔር ማንነት የተሰጠውና የበላይነቱን በየጊዜው ለማረጋገጥ የሚሞክር ተከራዮችን ከቤቶች እያለ በየጊዜው የሚያባረር ስለሆነም እኛ ከኑሮ ውድነቱ ጋራ እጅግ በጣም ከባድ ፈተና ሆኖብናል ሲሉም ነዋሪዎች ጠቁመዋል። በተለይም በአዲስ አበባ ከተማ አከራዮች ቤቱ ሌላ ስራ ይፈልጋል፣ ቤተሰብ ከውጭ መጥቶበታል፣ እድሳት ወዘተ በሚሉ ስበብ አስራቦች ተከራዮችን እንደሚያስወጡም ይነገራል። በቤት ባለቤቶች ላይ የወጣ የንብረት ባለቤትነት ታክስ ምጣኔ ጫናውን በበት በተከራዩ ጫና ጫንቃ ላይ የሚወድቅ በመሆኑ ችግሩን እንዳወሳሰበውም መረጃዎች ያመላክታሉ። በተለያየ ጊዜ ተገንብተው ያለቁ የጋራ መኖሪያ ቤቶችም የማጠናቀቂያ ስራዎች በአፋጣኝ ተጠናቀው ወደሚመለከታቸው ባለቤቶች ባለመስተላለፋቸው እና እንደ ጥቅል አዲስ አበባ ለህዝብ የሚወግድና ህዝብ የመረጠው አስተዳደራዊ መዋቅር ባለመኖሩ የህዝቡን ችግር አበብሶታል ሲሉም ምሁራን ጠቁመዋል። ለዕለቱ የነበረን ዜና ይመስላል። ከቀሪ የፍኖተ ድርጅቶች ጋር አብራችን ቆዩ።
የሰኞ ጥቅምት 26 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሰመረ ወንጀሉን ተወካሉ ግብሩን ያሳያሉ። የኮሎኔል አገዛ ስልጣን ከያዘ እስከዛሬ ወንጀል በወንጀል ላይ ጨመረ እንጂ አደብ ገዝቶ ንሳ ገብቶ ስህተቱን አርሞ ኢትዮጵያዊ መሆን አልተቻለውም። አማራን እንደ ህዝብ የመፍጀቱን ቅዠት እንደታቀፈም ነው። የግለሰብ አምባገነንን የመሆን ፍላጎትም ቢሆን አልደከመም። ያኔ ያኔ አብዮት ሲፈካ አገር ሁሉ በመሰረታዊ ለውጥ ፍላጎት ሲነጥ ደሜ ለሀገሬ ብሎ የታገለውና የተሰዋው ትውልድ ለግል ስልጣን አባዜ ተሸናፊ ሆኖ ሳይሆን ሁሉን ያቀፈና ተሳታፊ ያደረገ ለውጥ አመጣለው ብሎ ለመሆኑ ታሪክ ይመዘግባል። እንደ ድርጅትም እንደ የለውጥ መፈክሮችንም በማንገብ መታገልንም ይመለከታል። በፖለቲካ ድርጅት አደረጃጀት መሬት ለአራሹን ቀድሚያ በመስጠት የሴቶችን ጥያቄ በማንሳት ፖለቲካ ድርጅት መሰረትና ቀዳሚ መሆኑን በማስረገጥ ቀድሚያ የሚሰጠው ለኢሃፓ ነው። የካቲት አብዮትን ከድርጅቱ ነጥሎ የምትሃት ተዋንያን ማቅረብ ኢታሪካዊ ነው፣ ሀቅን ይጻረራል። የኢሃፓ ባሎች የትግል አርአያ ሆነው የተሰውት ለግል ጥቅም አልነበረም። በጊዜው ከመቄንጥ የነበረውንም ሹመት አልፈለጉትም። ጓድ የሚለው በሙሉ መንፈሱ ገልጧቸዋል። እሱንም ደርግ ቀምቶ ትርጉም እስኪያሳጣው ድረስ የተዋደቁት ለጎጥ ወይም ብሔር የበላይነት ከቶም አልነበረም። በክልል ሽንሸናንም አልደገፉም። ግንጠላን አላመለኩም። ትግሬ ወያኔ ሲል ትውልድ ኦሮሞ ኢትዮጵያዊነትን ካደ ተብሎ ክዶ የኦነግ ተከታይ ሲሆን ኢሃፓ ግን ከስያሜው ጀምሮ ኢትዮጵያዊነቱን አስረግጦ ጸንቶ ሊታገል ችሏል። ስንቶቹ ናቸው አፋቸውን ሞልተው ይህን ሊሉ የሚችሉ? በሻዕቢያ ዘዋሪነት በሆላንድ ከተማ ኢኤፍዲ ብለው አላወጁም? ነጋ ጠባ በተለይ በለንደን ከተማ ስንት የብሔረተኛ ስብስብ አልመጣብንም? ሁሉም ዛሬ ተነዋል። ኢሃፓ አቋሙን ይዞ እየታገለ ጸንቶ አለ። የኢሃፓ ፖለቲካ ድርጅትነቱ ሰራዊት ምስረታን የቀደመ ነበርና የወታደር ስሜትና ዝንባሌ በክሎ በአጭር አላስቀረውም። ሰራዊቱን መሰረትን የሚሉ ዋሾች የሚቀባጥሩት ፍጹም ሐሰት መሆኑ እንዳለ ሆኖ የትግሉ መሰረት የፖለቲካ ስልጣን ቢሆንም የግል ስልጣን ሽኩቻ ቦታ አልነበረውም። ግንባር ቀደም ሆኜ ልሰዋ ማለት እንጂ ጊዜ ግን ተለውጧል። ገዢ ተብየው ይበልጥ አረመኔ ሆኖ ይገኛል። ኃይል አሰላለፍ በውስጥም በውጭም ተዘባርቋል። በዚህ ሁኔታ ምን ማድረግ አለብን ለሚለው ከስሜታዊነትና ከግልብ ጥላቻ የጸዳ አግባብ ያለው መልስ መሰጠት አለበት። የሚፈታ ከተማ አዋጅ ቢነግሩበት አይሰማ ሆነናልና ድክመታችንን መካድ የሚቻል አይደለም። የአማራው ህዝብ በተለይ በዝምታ መፈጀቱን በቃ ብሎ መነሳቱና መብቱን ማምነነቱን ለማስከበር መስዋዕት መሆኑ ክቡር ነው። በደሙም የዘረኞችን ስርዓት የመቅበሪያውን ጊዜ አቃጭሏል። ወሳኙ ድል ቢዘገይም መምጣቱ ደግሞ አርበኛውን ከባንዳው የምንለይበትና ከሃዲዎችንም ሂሳብ የምንጠይቅበት ቀን ተቃርቧል። እግራችንን ቀይዶ ያዘው የተከሰተው ልዩነት መሆኑ ለሁሉም ግልጽ ነው። ለምሁር ባሉን ከየፊናው የስልጣን ጠመኞች ብቅ ብለው ባንድነትና ጥብረት ወደ ድል የመጓዝ ፍላጎትም ችሎታም ያለውን ፋኖ ከፋፍለውታል። ይህንን እኩይ ተግባር በመፈጸም ግንባር ቀደም ሚናን የያዙት በውጭ አገር ዳያስፖራ ተብለው ያሉ ምሁር ባሉን ዶክተር ፕሮፌሰር መሆናቸውንም ሁላችንም ካሳለፍነው አስከፊ ተሞክሮ የቀሰምነው ትምህርት ነው። ማላዘኑን ተተን ምን ይደረግ ስንል በቅድሚያ ትግሉ በጋራ የፖለቲካ አመራር ስር መሆን አለበት። ሻለቃን ኮሚሳር ማድረግ ማለት አይደለም። የበለጠ ጥልቀቱን ከራሳችን ተመክሮ ልንቀስመው የምንችል ትምህርት ነው። በስመ ዶክተር ሁሉን ያውቃልና እነሱ ይፈጽሙትም አይደል። ኃይልና ዲሞክራሲያዊ ስልጣን በጭቆኑ እጅ መግባቱ በቃልና ልፈፋ ሳይሆን በሐቅ በሜዳው እንዲሉ መታወቅ መረጋገጥ አለበት። በዲስኩር ደረጃም ዴሞክራሲያዊ ነኝ ህዝባዊ ነኝ ያላለ ድርጅት ግን በተግባር ፋሽስታዊ የሆኑትን ስንቱን አይተናል። ስልጣን ያዙት በንግግራቸው ሳይሆን በተጨባጭ ምን እየሰሩ ነው፣ በተጨባጭ ምን ይመስላል መንግስታቸው አገዛዛቸው ብለን ማወቅ ስንችል ብቻ ነው። በዚህ ስለተም የኮሎኔሉ አገዛዝ የጥፋት የፍጅት ባለጌና ሰው በላ አገዛዝ ነው። ይህ ከሃዲ የታየን ኮሎኔል የባዮች ህሊና አይናላቸው ከቶ ብሎ መጠየቁ የግድ ይሆናል። አድርባይነትም እኮ ለከታለው ብርሌ ከነካ አይሆንም ምቃ የተባለውን አንዘንጋ። ሰው በላ ሰው በላ ነው፣ ዘረኛ በምክር አይሻሻልም። ጊዜው አሁን ከፋሽስት ጋር እርቅ ሰላም ድርድር የሚባልበት አይደለም፣ የፍጅትን ስርዓት ለማስቀጠል ካልሆነ በስተቀር። እየተስተዋለ ወገን፣ ኢትዮጵያ ታቸንፋለች። ሞት ለዘረኛ መንጋ። ህዝባዊ ሽግግር ይምጣ። የካቲት 21 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ያጋንንትን በረት በር የከፈተው ማን ነው? ያጋንንት በረት ከተዘጋ ከተከረቸመ በኋላ መቼም ቢሆን መከፈት ያለበት አይደለም። ሰው በላ ጭራቆች፣ አውሬዎች፣ የሰው ትሎችና ጊንጦች፣ የተግማሙ ስሜቶችና ቋሞች፣ ዘረኝነት፣ ጠባብ ብሔረተኝነት፣ ወገንን ጥላቻ፣ የቄሮ ዝቅጠት፣ የፍጅት ዝንባሌ ኢሳዓዊነት አውሬ እንስሳነት ወዘተ ሁሉም በበረቱ ታፍነው ያሉ ስለሆነ ከተከፈተና ማምለጫ ካገኙ መልሶ በሩን መዝጋት ዘበት ይሆናል። ያጋንንትን በር አትክፈቱ የሚባለው አለ ነገር አይደለም። በአገራችን ኢትዮጵያ በህዝብ ትግል ወደ በረታቸው ሊታሸጉ የነበሩትን በሩን ከፍቶ እንዲፋለሉ የፈቀደላቸው ኮሎኔል ግራኝ እንጂ ማንም አይደለም። ከተሰነይ ኤርትራ ሆነ ከአሜሪካ ሳይቀር ከገቡበት የፖለቲካ ምድረበዳ ያወጣቸውና የክብር እንግዳ ብሎ በአገር ላይ ያስፈነጫቸው ኮሎኔሉ ነው። መርገም ያመጣብን እሱ ነው። ያጋንንት በረት ሲከፈት ሽታው የመቃብር ጉድጓድ ነው። ከይሲዎች ከመጉንዳን ይወጣሉ እንጂ ለህዝብ የሚበጅ ክስተት አይኖርም። በቡራዩ ጌዲዮ ጀምሮ ይኸው እስከ ዛሬ እያየነው ያለው የደም ጎርፍና ስቃይ ብቻ ነው። የዚህን ሰው በላ ስርዓት ማንነትና ይዘት መረዳት ተስኗቸው ህዝባዊ እጣን ሊያጤሱበት የሚከጅላቸው ክፍሎች የዘረኛው ስርዓት ውላጆች የሆኑት እነ ሽመልስ አብዲሳ አይነቶቹን መጅራሶችም በቅጡ ሊገመግሟቸው አልቻሉም። ይህን ድፉን ቀፎ ዘረኛ አዲስ አበባን ኢትዮጵያን ለኛ እንድታመች አድርገን እንሰራታለን ሲል ብልጥ ብልህ የሆነ የመሰላቸው አሉ። ሰውየው ግን በተደጋጋሚ ሊሸፍነው ያልቻለውን መሐይምነትና ጭፍን ዘረኝነት እያሳየ እንጂ ሌላ አይደለም። ከአምስት ሚሊዮን ህዝብ ያላነሰ ኢትዮጵያዊ የሚኖርባትን አዲስ አበባንና ከመቶ ሚሊዮን በላይ ህዝብ ያላትን ባለታሪክ ኢትዮጵያ ኢምንት ዘረኛ ኦህዴድ ብልጽግና ምን ቢወራጭ ሊለውጣት ሊያጠፋት አጥፍቶ በምስሉ ሊሰራት እንደማይችል ደግሞ ግልጽ ነው። ለምሳሌ አንድ ወጥ የሆነ የዘረኞች ፍላጎትና ግብ መኖሩን መች ተረጋግጦ ያውቃል? ቢሆንላቸው ግን ፍላጎታቸው ህልም ቀሸታቸው ምን እንደሆነ መረዳት እንችላለን። በረቱን ከፍተው ጭራቆቹ ሁሉ ወጥተዋል። ቢሆንም ግን እናት ኢትዮጵያን በዚህ በዚያ ሊነክሱ ሞከሩ እንጂ ቦጫጭቀው ሊገድሏት አልቻሉም። የሚችሉም አይሆንም። እንኳን ኢትዮጵያን ለልጆች መጫወቻ የኩሽኔታ ጋሪንም ሊሰሩ ችሎታ የላቸውም። ብልህ ነን ብለው የበረቱን በር የሚከፍቱ ጅሎች የሚደርስባቸው መከራ ቀደምም አይተናል። አሁንም በዩክሬንና ሩሲያ ጦርነት እያየነው ነው። አንዳቸውም ወገን ያሰቡት ይሆናል ያሉት እስካሁን አልሆነም። ምዕራቦቹም ቢሆኑ አስከፊ ገጽታቸውን አሳዩ እንጂ ጸረ ሩሲያ ቅዳቸው የሚሰምር አይሆንም። ሩሲያም ወረራው ህልውና ነክ ቢሆንም በዓለም ደረጃ ድጋፍን አላፈራም። ከበረት የወጣው ጦርነትና እልቂት ግን ይኸው ህዝብን በዚህም በዚያም እየፈጀ ነው። እነ ስደት፣ ረሃብ፣ ቸነፈርም ቀና ቀና ብለው እየቧረቁ ናቸው። በኢትዮጵያ ስንት ህዝብ ተፈናቀለ? ስንቱስ ተፈጀ? ረሃብስ ስንቱን አጠቃ? ለነገስ ስንት የእልቂት ድግስ ተዘጋጀ? ይህ ሁሉ እንዳይመጣ በረቱ ተከፍቶ ዋይ ዋይታ እንዳይበዛ ሰላማዊ ህዝባዊ የሽግግር ሂደት ብንልም አልሰማ ብለው ህዝባችንን በጭራቆችና በነሽመልስ አይነቶች መሐይም ዘረኞች እያስጠቁ ናቸው። ኮሎኔሉ ራሱ ምን ያህል የዘቀጠና ማፈሪያ ሰው መሆኑን በቅርቡ ለማጎሪያው ፓርላማ አባሎች ባደረገው ዲስኩር ግልጽ አድርጓል። ሰዎቹ በጅምላ ለኢትዮጵያ ይበጃሉ ብለው አሁንም የሚያስቡ ካሉ ቆመው የተኙ ብቻ ናቸው። ኮሎኔሉ ሽመልስ የኦነግ መንጋ ወዘተ ጸረ ኢትዮጵያ ናቸው፣ ባፈተተን እንሰራታለን ብለው ፎክረው ውልቅልቋል ሊያወጡ ቆርጠው የተነሱ መሐይሞች የነዚህን የበላይነት ተቀብለው ወገናቸው አስከሬ ላይ የሚጨፍሩት ሁሉ ዳያስፖራ ተባሉ ሌላ ህዝብ የሚፋረዳቸው መሆናቸውም አይቀርም። ያጋንንት በረት የሚል አባባል በመጀመሪያ የተጠቀመው ዛሬ በህይወት የሌለው ኢህአፓው ተገኘ ሞገስ ነው። እሱ አልፏል፣ ግን በረቱ አለ። ይባስ ብለውም በዋ አድርገው ከፍተውት አውሬዎች ወገንን ሲበሉ ሲቀራመቱ አብረው ጭፈራን ተያይዘዋል። በረት መክፈቱ በዓለም ደረጃም ተስፋፍቶ እየታየ ነው። ያውቃሉ የተባሉት አንጎላቸውን ለዘረኞች ለወያኔዎች ሰለባ ሰጥተዋል። አያታችን አሳነባሪ ነው፣ የወጣ ነው ከባህር ነው እያሉን ነው። ነጭ ወራሪን ድል መታ ለዓለም ህዝብ ሁሉ አርአያ ሆና የቆየች ኢትዮጵያ እነሆ ዛሬ የዘረኞች አውሬዎችና ኋላ ቀርነት ምሳሌ ለመሆን በቅታለች። አድዋ ስንል የታሪኩ የጥቁር ህዝቡ ድል ሳይሆን የነ ስብሃት መለስ መወለጃ ወደ ማለቱ ተጎትተናል። እነ ኮሎኔሉም ሽመልስም ስንቱ ኢትዮጵያዊ ኦሮሞ ጀግና ሊያስረሱንና ሕፃን አራጆቹን ተማሪ አፋኞቹን ካህን ገዳዮቹን ቤተክርስቲያን አፍራሾቹን ፊታችን እንዲደቀኑ ሊያደርጉብን እየሞከሩ ናቸው። በህዝብና በግንጦቹ መካከል ብዙ ልዩነት መኖር መቼም መዘንጋት የለብንም። የበረቱን በር የከፈቱትና ከበረት የወጡት አውሬዎች ሁሉ የኢትዮጵያ ጠላቶች ናቸው። በጋራ በጽናት ታግለን እናጥፋቸው። አውሬዎቹን አድነን ወደ ወጡበት በረት መልሰን እንድናሽጋቸው ብርታቱ ጽናቱ አንድነቱ ይኖራል። ድል ለኢትዮጵያ ህዝብ ትግል። አድዋን በዘረኞቹ ላይ እንድገም።
የሰኞ ሚያዝያ 3 ቀን 2014 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ። ባንድራስ ሁለት ምላስ የነጋዴ ሌባ ሚዛኑ ሁለት ነውም ተብሏል። ምዕራባውያን ሁለት ምላስ ባንድራስ ከሆኑ ዘመን አልፏል። የዓለምን መገናኛ ብዙሃን ስለሚቆጣጠሩም ያደረሱትና እያደረሱ ያሉት ጉዳት ቀላል አይደለም። የህዝብን ድምፅ ሰምተው ለነሱ ያልተመቻቸውን የዘመኑ ሰዎች እንደሚሉት አሰይጥነው ሰይጣን አድርገው ክፉ ቀብተው በማቅረብ አገር ወዳዶችና አርበኞችን አክፍተው በማሳየት የተሞኘን ወገኑን እንዲያጠቃ ያደርጉታል። በዚህ መልክ ስንቱን አገር ወዳድ ጀግና አርክሰው በራሱ ህዝብ እንዲጠቃ ማድረጋቸውን ታሪክ ይመሰክራል። ለነሱ የተንበረከኩትን አገር ወገን የሸጡትን ግን አሞካሻሽተውና ሞግሰው በማቅረብ የዜጎች ግንዛቤና ድምዳሜ የተንሸዋረረና የተዛባ ያደርጉታል። የፖለቲካ ንቃት የለማኝ አቁማዳ በሆነበት ደግሞ የቅኝ ገዢዎች የገደል ማሚቴ የሆኑ ቅጥረኛ ምሁሮች በያገሩ ይፈላሉ። ሂደቱ ተንኮሉ አይገባቸውም፣ ቢገባቸውም ለሆዳቸው ይገዛሉ። ለሰዎቹ ስንጥቅ መላስነት እየተካሄደ ያለው የሩሲያና ዩክሬን ጦርነት አይነታ መረጃ ነው። በጦርነቱ አነሳስና ምክንያት ላይ ያለውን ውዝግብ እንዳለ ወደ ጎን ስንተው የዩክሬን አገዛዝ ለአሜሪካ ተገዢ ሆኖ የጦር ተቋማቸውን እንዲያጠናክሩ ሊተባበራቸው መነሳቱ የተረጋገጠ ነው። የምዕራቡ ዓለም በጅምላ ከዩክሬን ጎን በመቆም በሩሲያ ላይ እየተረባረቡ ናቸው። ሩሲያ ሲቪሎችን ሳይቀር ፈጀ ብለው ሲያወግዙ ማዕቀብ ሲያደርጉ፣ ዩክሬን በበኩሏ የጦር እስረኞችን ስትረሽን ለጸያፍና ህገወጥ ድርጊቷ ማጠየቂያ ፍለጋ የገቡ ሲሆን እንዲያውም ዜናውን ደብቀው መቆየታቸው ይኸው ተጋልጧል። በዚሁ መልክ የምዕራቡ ጥቅም አስጠባቂ የሆኑትና ራሳቸውን መብት አስጠባቂ ባዮች ለምሳሌ የእንግሊዙ አምነስቲና አሜሪካው ሰብአዊ መብት ጠባቂ ድርጅቶች በቅርቡ ወያኔን በመደገፍ ያወጧቸው መግለጫዎች መጠቀስ ያለባቸው ናቸው። ወያኔና ዘረኛው ኮሎኔል በሺዎች የሚቆጠሩ አማራዎችን፣ አፋሮችን ወዘተ ጨፍጭፈው እያሉ ይህንን በለሆሳስ ብቻ ያው ግድ ሲሆናቸው እያነሱ በትግራይ ፍጅት ተካሄደ ለማለት ግን ሲቀላጠፉ ሁሉም እየታዘባቸው ነው። ወያኔ ሰሜን ጎንደርን ሰርቆ ምዕራብ ትግራይ ያለውን አጽድቀው መሬቱን በደም ያስመለሰውን ህዝብ እንደ ፍጅት አስፋፊና ተጋፊ ሊያወግዙት ተነስተዋል። ምዕራብ ትግራይ የሚል የወያኔን ፈሪጥ ይዘው ሲለፍፉ በዚያውም የአማራ ፋኖ ትግሬን ፈጀ ብለው በተገላቢጦች ሊከሱ ሊወነጅሉ እየተነሱ ናቸው። ሱዳንን የሚወሰን የትግራይ መሬት የለም። በማይካድራ ወደ 2000 የተፈጀው አማራ በአማራነቱ እንጂ ሌላ ህዝብ አይደለም። የተፈጀውን ቁጥር ሊያሳንሱ ሆነ ማንነቱን ሊያድበሰብሱ እያደረጉ ያለውን ጥረት የሚያዋጣቸው አይደለም። ወልቃይት ጠገዴ የነበረው ያለው አማራ በተወለደበት በኖረበት እብቱ ቱ በተቀበረበት ቀየው እንጂ እነ አምነስቲ ሊሉን እንደቃጡት ለስራ ተሰዶ ከሌላ ቦታ የመጣ አይደለም። ወያኔ አጋራቸው ስለሆነ ሀቁን ወንጀሉን ይደብቁለታል። ኢትዮጵያንና አገር ወዳድ ኢትዮጵያውያንን ይጠላሉና በዚህ እርኩስ አቋማቸውም ቀጥለዋል። ይህን በሚመለከት ቆሽትን የሚያፈራው ግን ዜጎች አሁንም አምነስቲን አዳናቂ ሆነው አመስጋኝ ሆነው ሲገኙ ነው። የፖለቲካ እስረኞች ነን ላሉ የኢትዮጵያ የፖለቲካ እስረኞች ኮሚቴ ስንት ጮሆላቸው ባያሌው ታግሎላቸው ሊፈቱ ሲችሉ ግን በቅድሚያና በብቻ አምነስቲና የፈረንጆችን ተቋሞች ያመሰግናሉ። ያገዛዙ ራሱን ሰብአዊ መብት ኮሚሽን ተብዬ ውድቅ ተቋምም ይጠቅሳሉ። አገር ወዳድ ነን ካሉን በጸረ ኢትዮጵያ የወያኔ ደጋፊ ተቋሞች ላይ ሊዘምቱ ሲገባ በህዝብ ላይ የደረሰውን ፍጅት ማጋለጥ ማውገዝ ሲገባቸው ሁመራ ምዕራብ ትግራይ ሲባል ጸጥን በማይካድራ አማራ መፈጀቱን ሊሸፍኑ ሊክዱ ሲነሱ ጸጥ ማለትን መርጠው ተገኝተዋል። ማፈር ይነሰን ታዲያ በጋራ ትግል አገራችንን ከዘረኞች ጥቃት እንከላከል። ድል ለኢትዮጵያ ህዝብና ለኢህአፓ አገር አድን ትግል።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባ ሶስት ቁጥር አራት መጋቢት
ميازيا خلت شاسر أمتم هرات هزباوي تقلنا يشققر تياكي كاللفو تتكي تمتات وديك زرنياوننا أمبغننون يوياني أقزاز لما سكت برتو مسواتن يسكفل هزباوي أمستكاي دعال بتلي أيو أكبابيو تشنا بل يوليجو يهبرت سبكفلوش تبديالو تياكيو تشن بمان سات يتجمرو هزباوي يتكاومون كسكاسي بهيدت أدماسون أسفتونا بركاتا تغيو تشنا كاتو يتقلون إلاما أقزازون ودما سوغدنا سرعاسون ودما لووت آسادقو يموت يشرت قب قب بما كايد لاي يقنيال يتقلو قب دنا كدار بايدرسن بيكبابيو يتكهيدو تزباوي انكسكاسيوش أدماوشنا آمتوش أقزازون أشمد مدوتال أكركاريون متو أدك موتال بتأبيت يتوترون بودن بتكلاكاي دباب اندشب ببادرقوتال በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ የተሟላ ዴሞክራሲ እንደሚኖር ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማቆላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሞስ ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር ያገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ ያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ተተራቀል ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ
ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናስታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብር አገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመፅ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ይወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም አመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንታለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የሐላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ህጋዊዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ የፍትህ ያስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጪ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ፍሬት ያገኙ የሚችሉበት ስርነቀል የሥርዓት ለውጥ ተደርጎ ዴሞክራሲያዊ ሥርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነው የእውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ሥርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እንዳስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ።
ኢትዮጵያዊነት ነው እናጨንፋለን ግንባርክን አሳየን።